ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 7 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እናሰማለን። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ህዳር 16 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየ15 ቀኑ ቅዳሜ የሚተላለፈው ከሙዚቃ ጓዳ ዝግጅታችንን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ከቅርብ ጊዜ ወዲህ የተባባሰ የመጣው ቋንቋንና ብሔርን መሰረት ያደረገ የዘር ግጭት በየቦታው እየተካሄደ መሆኑና አሁንም ያላቆመ መሆኑን ከተለያዩ አካባቢዎች ከሚደርሱ መረጃዎች ለማወቅ ተችሏል። አሙስ ዳራት 14 ቀን ምሽት ላይ በምዕራብ አርሲ ነገሌ ከተማ ውስጥ በሁለት ግለሰቦች መካከል የተጀመረውን ግጭት ለማስታረቅ ገላጋይ የነበሩ አንድ ሰው በጥይት በመገደላቸው ምክንያት ሁኔታው ወደ ጎሳ ግጭት ተለውጦ ለተጨማሪ የሰውት መጥፋትና ለንብረት መውደም ምክንያት ሆኗል። ባርሲ ነገሌ ከተማ ግሮሰሪ ውስጥ በባለቤቱ አቶ ደረጀ ተክሌና በመምህር ከማል መካከል የተፈጠረው ጠብ በመጀመሪያ በርዶ ሁሉም ወደ ቤቱ ከሄደና ግሮሰሪውም ከተዘጋ በኋላ መምህር ከማል እንደገና ወደ ግሮሰሪው በመምጣት ጠብ ለመጫር ሲሞክር የግሮሰሪው ጎረቤት የነበሩት መምህር አቡ ዑመር ከቤታቸው ወጥተው መምህር ከማልን ለማረጋጋት ሙከራ የሚያደርጉበት ወቅት አቶ ደረጀ ተክሌ ከቤት ውስጥ ሆነው ጥይት በመተኮስ አቡ ዑመርን መቷቸዋል። አቶ ደረጀ ለፖሊስ እጃቸውን ቢሰጡም አቡ ዑመር ቆስለው ወደ ሆስፒታል ሲረዱ ቢቆዩም ሕይወታቸው አልፏል። አቶ አቡ ዑመር በሚያስተምሩበት ትምህርት ቤት ታዋቂና ተወዳጅ የነበሩ በመሆናቸው አርብ ዳር 15 ቀን ተማሪዎች ተሰብስበው ጉዳዩን እንዲሰጣቸው ከመጠየቃቸውም በላይ የአቶ ደረጀን ግሮሰሪ ንብረት ለማቃጠል ሞክረዋል። በዚያን ዕለት ሁኔታው ተቀጣጥሎ ሰፍቶ የሌሎች ሰዎችን ንብረት የተቃጠለ መሆኑ ታውቋል። ዘግይቶ የመጣው የወያኔ አጋዚ ጦር ባካሄደው ተኩስ አንድ ተጨማሪ ሰው ሲገደል ሌሎች በርካታ ሰዎች ሊቆስሉ የቻሉ መሆናቸውም የተሰማ ሲሆን ከተማዋ አሁን ውጥረት የነገሰባት ሆናለች። በተያያዘ ዜና በደቡብ ኢትዮጵያ በጉጂ በቡርጂና በኮሬ ህብረተሰቦች መካከል የሚታየውን የዘር ግጭት ለማስቆም የቡሌ ሆራ አብያተ ክርስቲያናትና የኢትዮጵያ ወንጌላዊት ቤተ ክርስቲያን አንድ ላይ በመሆን ድርጊቱን የሚቃወም የጋራ መግለጫ ወጥተዋል። በመግለጫው ከሰፈሩ መልእክቶች መካከል የብሔርና የዘር ልዩነት ግጭቶችን የሚቃወሙ መሆናቸውን በመሬት ድንበር ምክንያት የሚፈጠረው ማንኛውም አይነት ግጭት አግባብ አለመሆኑና ችግሩ በመወያየትና በመካከር ሊፈታ የሚችል መሆኑን፣ ዜጎች ደም ከማፋሰስ መቆጠብ እንዳለባቸው፣ ንብረት መዝረፍን የሚያወግዝ ተግባር መሆኑና የተዘረፉ ንብረቶች መመለስ ያለባቸው መሆኑን፣ ሁሉም ከቂም በቀል ድርጊት እንዲቆጠብ ጥሪ የሚያደርጉ መሆኑን የሚገልጹ መልእክቶች ይገኙበታል። በሌላ በኩል በደቡብ ኢትዮጵያ በአሬሮ ወረዳ አርብ ዳር 15 ቀን የሶማሌው ክልል የልዩ ፖሊስ በዜጎች ላይ በሰነዘረው ጥቃት 13 ሰላማዊ ሰዎች መገደላቸውና ሌሎች 23 መቁሰላቸውን ከአካባቢው መጣ ዜና ይገልጻል። በየቦታው ያለን ችግር በማባባስ አዲስም ችግር በመፍጠር ትልቁን ሰይጣናዊ ሥራ የሚሠራው ሥርዓቱ የወያኔ ሥርዓት በመሆኑ ይህን ተረድተን እንቋቋመው ሲሉ ሁሉም ከየአካባቢው ጥሪ ያስተላልፋል። በሀገሪቱ ያለው የስኳር እጥረት የሕዝብን አመጽ እየቀሰቀሰና እያፋፋመ መሆኑም ታወቀ። በባህር ዳር የኮካኮላ የፋንታና የስፕራይት ምርቶችን የሚያመርተው የምስራቅ አፍሪካ የመጠጥ ፋብሪካ ባለፉት ጥቂት ቀናት ወደ ፋብሪካው ስኳር ይዘው የሚመጡ አራት ከባድ የጭነት መኪናዎች በሰሜን ሸዋ በሚገኝ የጎሃ ጽዮን ከተማ ላይ ታግተው መኪናዎቹ የጫኑት ስኳር የተወሰደ መሆኑም ተናግሯል። መኪኖቹ የታገዱት በአካባቢው ሕዝብና በጸጥታ ኃይሎች ትብብር ሲሆን የኮንትሮባንድ ንግድን ለመቆጣጠር በሚል ምክንያት መሆኑም ፋብሪካው ገልጿል። የፋብሪካው ባለሥልጣኖች ስኳር የገዙት ሕግን ተከትለው እንደሆነና ለዚህም የሰነድ ማስረጃዎች እንዳሏቸው ገልጸው መኪናዎቹ የታገዱት በአንድ ጊዜ ሳይሆን ካለፈው ወር ጀምሮ በተለያዩ ጊዜያት መሆኑን አስረድተዋል። የወያኔ አገዛዝ ሆን ብሎ የፈጠረው የስኳር እጥረት ህዝቡን እያስቆጣና ለአመፅ እያነሳሳ መሆኑ የሚታወቅ ሲሆን ባለፈው ወር ባምቦ ከተማ የስኳር ጫኑ መኪናዎች ወደ ሌላ ቦታ እንዳይሄዱ ያገዱት ዜጎችን በወያኔ አጋዚ ጦር መጨፍጨፋቸው ይታወሳል። በወያኔ ስርና ቁጥጥር ያለው ኢትዮ ቴሌኮም በጸጥታ ቁጥጥርም ሆነ ሌሎች አገልግሎትን በመስጠት በኩል ለአገዛዙ በከፍተኛ ደረጃ አገልግሎት እየሰጠ ቢሆንም በተጠቃሚው ህዝብ ላይ ግን ከባድ ጉዳት እያስከተለ መሆኑም እየተነገረ ነው። በወቅቱ የኢትዮጵያ ሁኔታ የስልክና ኢንተርኔት አገልግሎት እጥረት እንደ መብራት ውሃና ስኳር በሰፊው ከሚወሩ እጥረቶች መካከል አንዱ ነው የሚሉ ዜጎች በዚህ መስክ እየታየ ያለው ችግር ዜጎችን ብቻ ሳይሆን የንግድ ተቋማቶችን፣ ድርጅቶችን እንዲሁም የዲፕሎማሲ አካሎችን እየጎዳ መሆኑ ይነገራል። የወያኔ አገዛዝ የሚቃወሙትን ዜጎች ለመከታተልና ለመቆጣጠር ስልክን መጥለፍና የኢንተርኔት አገልግሎቶችን ከመከታተል አልፎ እስከ ማቋረጥ የሚደርስበት ሁኔታዎች እየተለመዱ መጥተዋል። በዚህ ምክንያት ኢትዮጵያውያን ብቻ ሳይሆኑ የዲፕሎማቲክ አካባቢዎችና የዓለም አቀፍ ድርጅቶች ምሬታቸውን በመግለጽ ላይ ይገኛሉ። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆቨሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት።
ክፍል 7
የዛሬው ሽማግሌ ራስ ካሳ የወጣትነት ዘመኑን በሙጃ ነበር ያሳለፈው። ከዛሬ 30 ዓመታት በፊት ከሙጃ እንደ አንድ ተራፊ ታራሪ ያለፈላጎቱ ነበር ወደ አዲስ አበባ ሄደው። እነሆ ዛሬ ከሰላሳ ዓመታት በኋላ ወደ ሙጃ እንደራስ ብቻ ሳይሆን የአምስት ሀብታም ትላልቅ ጠቅላይ ግዛቶች ገዢና ከንጉሠ ነገሥቱ ቀጥሎ በመላው ኢትዮጵያ እንደ ሁለተኛ ሰው የሚታየው ገዢ ወደ ሙጃ ተመለሰ። የዛሬው የጦራችን አዳር በሙጃ እንደሚሆን ሳይታለም የተፈታ ነው። በሁለተኛው ቀን ከሙጃና አካባቢው ቀበሌዎች ራቅ ካሉ ቀበሌዎች ሳይቀር በርካታ ሹማምንት እየመጡ ከራስ ካሳ ጋር እየተሳሳሙ ለ30 ዓመታት ያህል የቆየውን ናፍቆታቸውን ተወጡ። ከሰራዊታችን ምንጊዜም የማይለዩ አንድ ቄስ ከሙጃ ግቢ ፊት ለፊት ካለ አንድ አነስ ያለ ዋርካ ስር ተቀምጠው ዘወትር ከእጃቸው የማይለየውን መጽሐፋቸውን ሲያገላብጡ አገኘኋቸውና የእግዚአብሔር ሰላምታ አቀረብኩላቸው። ራስ ካሳ ከዛሬ 30 ዓመታት በፊት እንደ አንድ ተራ ፊታውራሪ ወደ አዲስ አበባ እንደሄዱ የነገሩኝ እኚሁ ቄስ ናቸው። ቄሱ ቀጥለው አየህ ራስ ካሳ የሸዋ መኳንንት ባያስቸግራቸው ኖሮ ዛሬ የአንድ ሁለት ደብር አለቃ በሆኑ ነበር አሉና ቄሱ ስለ ራስ ካሳ ንጉሳዊ ቤተሰብነት ሲናገሩ ሳደ ስላሴ ዳርጌን ወለደ፣ ዳርጌ ደግሞ ትሰሜን ወለደ፣ ትሰሜ ደግሞ የእኛን ራስ ካሳ ወለደች። ራስ ካሳ ደግሞ እነሆ አከታትሎ አራት ወራሾች ወልዶልናል፤ ወንድወሰን፣ አበራ፣ አስፋወሰንና አስራት ካሳን። እንዲህ እኚህ ቄስ ያጫወቱኝን የራስ ካሳን የዘር ግንድ እያብሰለሰልኩ ወደ ድንኳኔ ተመለስኩ። ምንም እንኳ ከደብረ ታቦር ስንነሳ ጥቂት ሲጃራዎች የነበሩኝ ቢሆንም የመጨረሻውን ሲጃራ ካጨስኩ ብዙ ሰንብቻለሁ። እንግዲህ ምናልባት ሌላ ሲጃራ መግዛት የምችለው መቀሌ ስንገባ ነው። መቀሌ ለመድረስ ደግሞ ቢያንስ የ14 ቀን መንገድ ይቀረናል። ለዚያውም መቀሌን ከኛ ቀድመው ጣሊያኖች ካልያዙት ማለት ነው። እናም በጠዋት ተነስቼ ፈረሴን ጫንኩና ሙጃ እንድጎበኝ ስነሳ ብልጣብልጡ አቶ ተሰማ ያ ሳቁና ፈገግታው ሳይለየው ትንባሆ የሚያበቅል ብቸኛ ቀበሌ ሙጃ ብቻ መሆኑን ነገረኝ። ሙጃ ቀበሌ ስገባ ይህ ጊዜሩ የረሳት የምትመስል ቀበሌ በአንዲት ሴንጀር የልብስ ስፌት መኪና በመጠኑም ቢሆን የዘመኑ ስልጣኔ የዳሰሳት ትመስላለች። የሴንጀሯ ባለቤት የቀበሌዋ ልብስ ሰፊ ከጎጆ ደጃፍ ላይ ተቀምጦ የልጆች ጨዋታና ጩኸት ሳይረብሸው በዕለት ተግባሩ ላይ ተሰማርቷል። ልብስ ሰፊው ልዩ ችሎታና ጥበብ የግድ የሚያስፈልገው ሰው መሆን የለበትም። በአብዛኛው የተቀደዱ ልብሶችን መልሶ ሲሰፋ ይውላል። አልፎ አልፎ አዲስ ልብስ ሊያሰፋ የሚመጣ ደንበኛ ቢኖርም የሚያሰፋው ልብስ እጀ ጠባብ ቀሚስ፣ ለልጆች ጥብቆ ወዘተ ስለሆነ ልብስ ሰፊው በዚህ ይቸገራል የሚል ግምት የለኝም። በእውነት ያንን እታች እግሩ ላይ የተጨማደደ ሱሪ ለመስፋት ልዩ የሆነ ጥበብ አያስፈልገውም። አሰፊዎቹም ለልብስ ሰፊው ለዚህ ጥበባዊ ስራው የሚከፍሉት በጥራጥሬ በበርበሬ ወይም በጨው ምናምን ስለሆነ ሰፋ ጠበበ ረዘመ አጠረ ብሎ የሚከራከር ደንበኛ ይኖራል ብሎ መገመት ያስቸግራል። ሁሉም ኢትዮጵያዊ ወንዱም ሴቱም ከትከሻው የማትለየው ነጠላም ሆነ ጋቢ ራሱ ለባሹ በቀላሉ በመርፌ በእጁ ሊሰፋው የሚችለው ነገር ስለሆነ የግድ ወደ ባለሲንጀሩ ልብስ ሰፊ የሚያስኬደው አይነት አይደለም። እንዲህ በባለሲንጀሩ ልብስ ሰፊ ላይ እየተፈላሰፍኩ በፈረሴ ሲሄድ አንዲት በጣም ውብ ቆንጆ ልጅ በመንገዴ ገብታ ና ጌታው የፈለግከውን ያህል ትንባሆ እሸጥልሃለሁ አለችኝ። ግን ትንባሆ እንደምፈልግ በምን አወቀች? ገና ከግቢ ስነሳ ስለ ትንባሆ ነገር ያወራሁት ከአቶ ተሰማ ጋር ብቻ ነው። አቶ ተሰማን ደግሞ ከግማሽ ሰዓት በፊት በግቢው ጥየው ነው የመጣሁት። በመንገዴ ላይ አንድም መንገደኛ ሰው ሳይገጥመኝ ከፈረሴ ላይ አንድ ጊዜም ሳልወርድ ቀጭኗን መንገድ ተከትዬ ነው የሄድኩት። በመንገዴም ላይ ባህላዊውን የሀበሾችን የትኩስ ዜና መለዋወጫ ማለትም ከቀበሌ ቀበሌ ቃላት ልውውጥ ሲጫጫሁ እንኳን አልሰማሁም። ሆነም ቀረ በዚች ከዘመኑ ስልጣኔ በጣም በጣም ወደ ኋላ ርቃ ባለች ትንሽ ቀበሌ ያለ ስልክ፣ ያለ ቴሌግራም፣ ያለ ምንም መገናኛ ዘዴ በቀላሉና እጅግ በሚያስደንቅ ፍጥነት መረጃ መለዋወጥ መቻላቸው እያስደነቀኝና ግራ እያጋባኝ የቆንጂ ዮሐን ጉብል ልጅ የትምባው ገበያ ተቀበልኩና አንድ ብር ሰጠዋት። ከጥቂት ደቂቃዎች በኋላ ያቺ ቆንጆ ጉብል በቅፏ ሙሉ በወጉ እንኳ ያልደረቁ የትምባው ቅጠሎች እያስታቀፈችኝ ሚስታ ለወት ጌታው አለችኝ። የለኝም አልኳት ሳቅ እያፈነኝ። ሰሙ ጌታዬ እኔን ይውሰዱኝ ጥሩ ሚስት ሆንሎታለሁ አለችኝና ከኔ ምንም አይነት መልስ ሳትጠብቅ ታማኝ ሚስት ሆንሎታለሁ፣ ሌት ተቀንም ጠንክሬ እሰራለሁ፣ በእኔ የማያፍሩ ጌታ አደርጎታለሁ አለችኝ። ግራ ቢገባኝ ወደ ጦር ሜዳ ከራስ ካሳ ጋር እየሄድኩ እንደሆነ ታውቅ የለም አልኳት። እኮ ታዲያ ጌታ ወደ ጦር ሜዳ እንደምን ብቻውን ይሄዳሉ? ቀጥላም ምንም መልስ ከኔ ሳትጠብቅ አዩ ጌታዬ፣ ቢቆስሉ ማን ቆስሎን ያስርሎታል? ቢሞቱስ ማን ጉድጓድ ቆፍሮ ይቀብሮታል? ጌታዬ ግድ የለም ይውሰዱኝ እያለች ተማጸነችኝ። አሁን ነገሮች እየተገለጹልኝ መጡ። በእኛ ሰራዊት ውስጥ አብዛኛው ሹም ከሚስቱ ወይም ከገረዱ ጋር ወደ ጦር ሜዳ የሚዘምትበት ምክንያት። አቶ ተሰማም አንዲት ቆንጆ ወጣት ሚስታቸው አብራቸው እዚህ አለች። በሚቀጥለው ቀን በጉዟችን ቀጥለን ተራራውን በእግራችን ስንወጣ ሜዳ ቢጤ ነገር ስናገኝ በፈረሶቻችን ላይ ሆነን ስንገሰግስ ውለን ከፊት ለፊታችን አንድ ተራራ ጉብ ብሎ ታየን። ከዚህ ተራራ ጫፍ ላይ ለመድረስ ቢያንስ 3-4 ቀን ይፈጅብን ይሆናል። እዚህ ተራራ ጫፍ ላይ የኮረም ከተማ ይጠብቀናል። ከዚህ አይነቱ አድካሚ ጉዟችን ሁሌም የሚገላግለን ያቺ ረፉ የምትለዋ ጥሩምባ ተነፋችና ሌሊቱን የምናሳልፍበትን ቦታ መርጠን ድንኳናችንን እንደ ነገሩ ከጣልን በኋላ እኔ አካባቢያችንን ለመቃኘት ከሰፈር ወጣሁ። የአምባላጌን ተራራ ለመውጣት ቢያንስ 3000 ሜትር ከባህር ወለል በላይ አሻቅበን መውጣት አለብን። በእነዚህ ለሁለት በተከፈሉ በሚመስሉ ተራራዎች መካከል እንኳን ፈረንጅ ኢትዮጵያዊውም ራሱ ለሕይወቱ ምንም መተማመኛ የሌለው የራያና አዘቦዎች መሬት ተዘርግቷል። በራያዎችና አዘቦዎች መሬት ላይ ገና ተከዜ ልንሻገር ስንወርድ ተሰናብቶን በስተምስራቅ በኩል ዞሮ የሄደው ደጃዝማች ወንዶሰን ትልቁን ድንኳኑን ጥሎ ሰፍሯል። ቢያንስ የአንድ ቀን መንገድ ያህል ቀድሞን ሄዷል። ወደ ጦር ሰፈራችን ተመልሼ ስለ ጉዟችን ማስታወሻ ስጽፍ አንድ ጸጉረ ለውጥ ፈረንጅ ወደ ጦር ሰፈራችን መጣ። አጭር ቁምጣና ካኪ ሸሚዝ ለብሷል። የበረሃ ቆብም ደፍቷል። እድሜውም ከ35 ዓመት አይበልጥም። እኔን ባየኝ ጊዜ ብዙም አልተደነቀም። ብቻ የሆነ ነገር ሊነግረኝ ፈልጎ ወደ እኔ ሲመጣ ከኋላው የሚከተሉት ሁለቱ ቆፍጣና የራስ ካሳ ወታደሮች ከመንገዱ መልሰው ይዘውት ሄዱ። ወዲያው ከሰፈር አንበሳን አስጠራሁና ይህንን አዲሱን ፈረንጅ አየኸው ስል ስለ አዲሱ ፈረንጅ የሚያውቀውን ቢነግረኝ ብዬ ጠየቅኩት። የት አባቱ? የጣሊያን ሰላይ ነው አለኝ አንበሳ 10 ጊዜ በመጸየፍ ምራቁን ወደ መሬት እየተፋ። በሰፈር ያሉትን ታማኝ ወዳጆችን ሹሞቹን ሳይቀር ስለዚህ ጸጉረ ለውጥ ፈረንጅ የሚያውቁትን ቢነግሩኝ ብዬ አጠያየሁ። ማንም ምንም ሊነግረኝ ሳይፈልግ ቀረ። ይህንኑ አዲስ ፈረንጅ ራሴ ላናገረው ፈለግኩና የት እንዳለ ሳፈላልግ ከሰፈራችን ወጣ ብላ ባለች አንዲት ጎጆ ውስጥ በወታደሮች እየተጠበቀ አገኘሁት። የራስ ካሳ ፈረንጅ መሆኔን ደጋግሜ አስረድቼ እንዳናገረው ዘቦችን ብለምንም ፈቃደኛ ሳይሆኑ ቀርተው ምንም ሳይቀናኝና ምንም ነገር ስለዚህ ፈረንጅ ሳላውቅ የዘወትር የግብር ሰዓት ደረሰና ወደ ግብር ገባን። በግብር ላይ ከኔም ብዙ ሳይርቁ የሚቀመጡ አንድ የራስ ካሳ ቀኛዝማች ፈረንጁ በምርኮ መልክ ታስሮ እንደሚጠበቅ አይነት ነገር ተቋቁመው ከነገሩኝ ወደ ውጭ ምንም የረባ ነገር እጄ ሳላስገባ ወደ ድንኳኔ ተመለሱ። በሁለተኛው ቀን አዲሱ ፈረንጅ ከራስ ካሳ ከመጨረሻዎቹ የክብር ዘቦች ጋር በፈረስ ላይ ተቀምጦ ሲሄድ አየሁትና ወደ ኋላ ተመልሼ ላናገረው ሞከርኩ። ይሁን እንጂ ዛሬም አልቀናኝም። ጠባቂዎቹ ዘቦች ወደፊት ሄጄ በጉዞዬ እንድቀጥል ስላዘዙኝ ከፈረንጁ ጋር ሳልነጋገር ወደፊት ሄድኩ። እንዲህ በጉዞአችን ወደፊት ገፍተን የወንድሻን ቀበሌ እንደተሻገርን ከፊት ለፊታችን ትልቅ የበቆሎ አዝመራ ተዘርግቶ ጠበቀን። የበቆሎን አዝመራ ያየው ሰራዊታችን ያለ አንዳች አጋጅ ያንን በቆሎ አዝመራ ዘመተበትና ከጥቂት ጊዜ በኋላ ያ የበቆሎ አዝመራ ለመልክስ ሳይቀር ድራሹ ጠፋ። ከዚህ ዘረፋ በኋላ ሰራዊታችን በጉዞው ቀጥሎ ዲልዲ የምትባል ቀበሌ ስንደርስ አዳራችን በዲልዲ እንዲሆን ተወሰነና ድንኳኖቻችንን ጣል። በዲልዲ የጦር ሰፈራችን እንደተለመደው የራስ ካሳ አብሳዮች ግብር አስተጋጁና ግብር ገባን። ይገርማል ያንን እስረኛ ፈረንጅም ዘቦች አምጥተው ከኛ ጋር አስቀመጡት። በግብር ላይ ይህ አዲስ ፈረንጅ ኒድስትሮም እንደሚባልና ዜግነቱም ስዊድናዊ ሲሆን የተወለደው አስመራ እንደሆነ ነገረኝ። ቀጥሎም አሁን የራስ ካሳ እስረኛም እንደሆነም አክሎ ነገረኝ። ግን በምን ምክንያት የራስ ካሳ እስረኛ ሊሆን እንደቻለ ኒድስትሮም ሚስጥሩ ለራሱ ተወው። የኔ ግምት ብቻ ሊሆን ይችላል። ኒድስትሮም ለራስ ካሳ ሁለተኛውን የጣሊያኖች መልእክት ይዞ የመጣ ሰው መሰለኝ። አሁንም ግምት ብቻ ነው። ኒድስትሮም ለራስ ካሳ ይዞት የመጣው መልእክት ደብዳቤ ማስፈራራትና ኃይለ ቃል የበዛበት ነገር መሰለኝ። ለዚህም ሳይሆን አይቀርም ራስ ካሳ በጣም ተበሳጭተው ኒድስትሮምን ያሰሩት። እንዳልኩት ይህ የኔ ግምት ብቻ ነው። ከሁኔታዎች መረዳት እንደምንችለው ራስ ካሳ አንቱም ይባሉ ትልቅ ዲፕሎማት መሆናቸው ነው። ጣሊያኖች በተደጋጋሚ ላቀረቡላቸው የድርድር ሐሳቦችና ሌላም ነገሮች በሚያወላውልና በሚያደናግር መልሳቸው ጣሊያኖችን ሲያደናግሩ ማለት እሺም እምቢም ሳይሉ እነሆ አንድ ወር ሙሉ የጣሊያን አውሮፕላን ሰላም ሰጥተውን አንድም ወታደር ሳናጣ ቀጥ ብለን ያለምንም ችግር ወደ ጦር ግንባር እየተቃረብን ነው። አዎ ራስ ካሳ በዚህ ዲፕሎማሲያቸው ለሰራዊታቸው የሚበቃውን ያህል ጊዜ ገዝተዋል። ከግብር በኋላ ራስ ካሳ ከዙፋናቸው አስጠሩኝና ነገ ጸግረ ለውጡን ፈረንጅ ስዊድናዊውን ኒድስትሮምን ከጠባቂዎች ጋር ወደ ደሴ ለንጉሠ ነገሥቱ እንደሚልኩት ነገሩኝ። ምዕራፍ 14 በአሸንጌ ሐይቅ። ከወጣቱ ስዊድናዊ ሚስዮን ጉብኝት በኋላ ራስ ካሳ ከወትሮው ልምዳቸው ውጭ በፍጥነት ወደ ሰሜን ጦር ግንባር ጦራቸውን ይዘው መገስገስ ጀመሩ። እስከ ዛሬዋ ቀን ድረስ ወታደሮች ድንኳኖችን ነቃቅለው ወታደሩም ከያደረበት ጥሻ ተሰባስቦ ለጉዞ እስኪዘጋጁ ድረስ ሁለትም ሶስትም ሰዓት በተንቀሳቃሽ ዙፋናቸው ላይ ተቀምጠው ወይ የአካባቢውን ነዋሪዎች ችግር ይፈታሉ አሊያም ዝም ብለው ከበታች ሹማምንት ጋር እየቀለዱ ያወራሉ። አንድም ቀን ለጉዞ ተጣድፈው አያውቁም ነበር። ብዙ ጊዜ በተደጋጋሚ ማለት ይቻላል ራስ ካሳን ወደ ሰሜኑ የጦር ግንባር በተቻለ ፍጥነት ቶሎ ቶሎ እንድንሄድ በወተውትም ሁሌም ትከሻቸውን በግድለሽነት ነቅነቅ አድርገው ያ ፈገግታቸው ሳይለያቸው አይዞን የምሰራውን ነገር አውቃለሁ አይነት ነገር ይመልሱልኝ ነበር። አዎ ራስ ካሳ ፍጹም እርግጠኛ ነበሩ የጣሪያን አውሮፕላኖች ጦራቸውን እንደማይደበድቡ። የድልድይን የጦር ሰፈር ለቀን ከወጣንበት ቀን ማለዳ ጀምሮ ገና ከመንጋቱ በፊት ከጥቂት አጃቢ የክብር ዘብ ወታደሮቻቸው ጋር ብቻ የጦር ሰፈሮቻችንን ለቀው ወደፊት መሄድ ጀመሩ። ጠዋት ከእንቅልፌ ስነቃ ራስ ካሳ ገና ድሮ ከጦር ሰፈር ወጥተው ሄደዋል። ድንኳኖችም ትናንት በዚች የጦር ሰፈር ለመቆማቸው ምንም አይነት ምልክት ሳይታይ ድራሻቸው ጠፍቷል። አዎ በራስ ካሳ ጥብቅ ትዕዛዝ ወታደሮች ነግቶ ፀሐይ ከመውጣቷ በፊት ነቃቅለው በመጋዣዎች ጭነው ወደፊት ሄደዋል። አሁን ራስ ካሳ ጣሊያኖች በጉዟችን ላይ በአውሮፕላኖቻቸው በቦምብ ይደበድቡናል የሚል ስጋት አድሮባቸዋል። ግን ይህን ድንገተኛ ስጋታቸውንና ፍርሃታቸውን እንዴት ብሎ መረዳት ይቻላል? ብቸኛው ማብራሪያ ስዊድናዊው ኒድስትሮም ይዞት የመጣው የጣሊያኖች ደብዳቤ ብቻ ነው። አሁን ጓዴ ብራየርም ከእንቅልፉ ስለተነሳ በፍጥነት ተጉዘን የራስ ካሳን ጦር ቢያንስ ጅራቱን መያዝ አለብን። ለእኛ ፈረንጆች ደህንነት ጥበቃ 20 የሚያህሉ ወታደሮች ቢኖሩም ዛሬ ከኔ ከብራየርና ካቶ ተሰማ በስተቀር አንዳቸውም የኛ ጠባቂ ወታደሮች ባጠገባችን የሉም። እንዲህ በዚያ ሁሉ የባላገር ወታደሮች መሃል ካቶ ተሰማ ጋር ብቻችንን እንደቆም ራቅ ብሎ በእኛ ላይ የሚፎክሩና የሚዝቱ ወታደሮችን መስማት ጀመር። የኛ ጠባቂዎች በጦር ሰፈር ሲንቀዋለሉ ባጠገባችን ያሉና የኛ ጠባቂ አቶ ተሰማ ብቻ ናቸው። አቶ ተሰማ እነዚህን ባላገሮች እንደምን ብቻቸውን ማቆም ማገድና እኛ ጣሊያኖች እንዳልሆንን ማስረዳት ይቻላቸዋል። ስድቦቹና ዛቻዎቹ እየቀረቡና እየጠነከሩ መጡ። እነዚህ ጣሊያኖች እዚህ ምን ይሰራሉ? ይላል ከፎካሪዎቹ አንዱ። ወይ ጉድ ወይ ድፍረት ይላል ሌላው። ጉድ ጉድ አገራችንን መወረራቸው መድፈራቸው አንሶ እዚሁ ማላችን እንሸራሸራሉ ይላል ሌላው። ጎበዝ ምን አታካራ ያስፈልጋል እዚሁ በእነዚሁ ላይ ጣሊያኖችን መግደል እንጀምር ሌላው ሐሳብ ያቀርባል። ታማኙና ደፋሩ የኛ ጠባቂ ወታደሮች አለቃ አቶ ተሰማ ተመንጃቸውን አቀባብለው ዘቅዝቀው እንደያዙ ተው ተው የራስ ካሳ ፈረንጆች ናቸው ተው በያለው ተው እያሉ በእነዚህ በሚሳደቡና በሚዝቱ ወታደሮች ማል እንደተቆጣ ነበር ሲያጉረጠርጡ ያ ይሳደብ ይዝት የነበረው የባላገር ወታደር መንገዱን ከፈተልን። እናም አቶ ተሰማ ፈረሶቻችንን ስላመጡልን ከነዚህ ወደፊት ከሚጠብቀን መከራ ከወዲሁ ሊገላግሉን ከተነሱት ኢትዮጵያውያን የገበሬ ወታደሮች ኤራ ወተን የራስ ካሳን ዋና ቀዳሚ ጦር ፍለጋ ወደፊት ሄድ። በበኩሌ በእነዚህ ኢትዮጵያውያን የገበሬ ወታደሮች አልፈርድባቸውም። ጣሊያኖች ናቸው የሀገራቸውን ድንበር ጥሰው የገቡት። ጣሊያኖችን ባገኙት ቦታና አጋጣሚ ሁሉ ቢገሉ የሚቃወምም ሆነ የሚቀየም ልብ የለኝም። ችግሩ ታዲያ እነዚህ የባላገር ወታደሮች በአውሮፓ ጣሊያኖች ሌላ ሌሎች የአውሮፓ ሀገሮች ውስጥ ሌሎች ፈረንጆች መኖራቸውን አለማወቃቸው ነው። የነገራቸው ያፍረዳቸው ሰው የለምና ለነሱ ቆዳው ነጣ ያለ ፈረንጅ ሁሉ ጣሊያን ነው። ጣሊያን ደግሞ ጠላት ነው። ጠላት እስከሆነ ድረስ ለጠላት የተደገሰው ድግስ ሁሉ እስከን ጥፍጣፊው ይገባዋል። በጉዞአችን ገፍተን በየሸለቆው በየጅረቱ ታጉረው በፍጥነት ወደፊት እንዳንሄድ ከሚያግዱን ከብቶችና የጭነት አጋሰሶች ጋር እየተጋፋን ስንጓዝ ቆይተን በመጨረሻ ከፊት ለፊታችን ወደፊት የሚሄዱ ጸጉራቸውን እንደ ማንኛውም ኢትዮጵያዊ ጦረኛ ሁሉ ያጎፈሩ ታጣቂ ፈረሰኛ ወታደሮችን ማየት ጀመርን። ምንጊዜም ቢሆን ለምን እንደሆነ በማይገባኝ ምክንያት አብዛኛው የራስ ካሳ የክብር ዘብ ወታደሮች ካላቸው የኢትዮጵያ ወታደሮች የደንብ ልብስ ኮቱን ብቻ ለብሰው በላዩ ላይ ነጠላቸውን ወገባቸው ላይ አስረው ዝናራቸውን በላዩ ላይ ጠምጥመው በፈረሶቻቸው ላይ ተጀንነው እንደ ሁል ጊዜው ሁሉ ሲሄዱ አየን። እነዚህ በትክክል የራስ ካሳ ወታደሮች ናቸው። ይሄ ማለት ደግሞ ወደ ራስ ካሳ እየተቃረብን መጥተናል ማለት ነው። እናም እነዚህ የራስ ካሳ ወታደሮች ጋር ተቀላቅለን ወደፊት ሄድን። አሁን ከነዚህ የራስ ካሳ ወታደሮች ጋር የያዝናትን የሸለቆ መንገድ ተከትለን ብንሄድ እርግጠኛ ነኝ ወደ ዋናው መንገድ እስክንወጣ ወደ 3 ሰዓት ይፈጅብናል። እነዚህ ወታደሮች ግን እስከዛሬ ባረጋጉት ምንም በማያውቁት መሬት ላይ ሁሉ በታላቅ ፍጥነት አካባቢውን የማጥናትና ቶሎ የመወሰን ልዩ የተፈጥሮ ችሎታ አላቸው። አንዱ መትረየስ በትከሻው የተሸከመ ቆፍጣና ጎረምሳ ጦረኛ የሸለቆውን መንገድ ለቆ እጅግ በሚያስደንቅ ፍጥነት በትከሻው ምንም ነገር እንዳልተሸከመ ሁሉ ገደሉን እየቧጠጠ ወደ አፋፍ ወጣ። አለቃ ነገር ነው መሰለኝ በርካታ ወታደሮቹ ተከትለውት ከሱ ፍጥነት በማይተናነስ ሁኔታ ገደሉን ወጥተው አፋፍ ላይ ያንን መትረየስ እስካሁን ከትከሻው ያላወረደውን የጦር አለቃቸውን ከበው ቆመው ቁልቁል የሰራዊቱን አካሄድ መቃኘት ጀመሩ። አው ከዚያች አፋፍ ላይ ሆኖ የራስ ካሳን ጦር አካሄድ በትክክል ማየት ይቻላል። እናም ወጣቱ ሹም አካባቢውን በፍጥነት ካጠና በኋላ ለራስ ካሳ ማረፊያ የሚሆን ቦታ ፈለጋ ከነ ጦሩ ወደፊት ሄደ። ብዙም ሳይቆይ ጩኸትና ልልታ ከርቀት መስማት ጀመር። የራስ ካሳን ወደ ቀበሌያቸው ወደ አምባቸው መምጣት የሚያበስሩ የቀበሌው ነዋሪዎች የእንኳን ደህና መጡ ልልታ ነበር። ነዚህ የዚች አምባ ነዋሪዎች ጌታቸው ራስ ጋሳ በቀበሌያቸው አረፍ ብለው አንዳንድ የቀበሌውን ችግሮች ይፈቱልናል መልክ መልክ ያስይዙልናል ብለው ያምናሉ። የድልና ያጋጣሚ ነገር ሆኖ ጌታቸው ዛሬ በቀበሌያቸው አረፍ ብለው የማይቀዩ ከሆነ እነዚህ መንደርተኞች ለጎረቤት ቀበሌዎች አፋፍ ላይ ቆመው ጮክ ብለው በመጣራት ራስ ጋሳ ወደ ጎረቤት ቀበሌ መዝለቃቸውን ያበስራሉ። እንዲህ የጮሁ ከገደል ማሚቶች ጋር ህብረት በመፍጠር ዜናውን ያሰራጩታል። ቀላልና ምንም ገንዘብ የማያስወጣ የመገናኛ ዘዴ የኢትዮጵያውያን ጥንታዊ ቀላል ስልክ። ቀዳሚው የራስ ጋሳ ታጣቂ ጦር በቀኛዝማች አበበ እየተመራ ከራስ ጋሳ ቀድሞ ወደፊት ሲሄድ ከዚህ ጦር ቀጥሎ ራስ ጋሳ በክብር ዘብ ወታደሮቻቸው ታጅበው በወርቅ ጌጥ በተሸለመችና ባጌጠችው በቅሏቸው ላይ ተቀምጠው ይሄዳሉ። ከዚች ወርቃማ በቅሎ ኋላ አንድ ፈርጠምና ረዘም ያለ ጥቁር አሽከራቸው ጥቁር ቀለም ያለውን የዘር ሐረጋቸውን ምልክት በብር ተከትቦ ያጌጠውን በትረ መንግስታቸውን ይዞ ይሮጣል። ይቺ ለዚች አሽከራቸው ብቸኛ ስራው ነች። ከዚህ በትረ መንግስት ያሽ ኋላ ሁለተኛው አሽከራቸው ተንቀሳቃሽ ዙፋናቸውን ተሸክሞ ሱክ ሱክ ይላል። ለዚህኛውም አሽከራቸው ተንቀሳቃሽ ዙፋኗን ተሸክሞ የራስን ፈረስም ሆነ በቅሎ ዱካ ተከትሎ መሮጥ ብቸኛው ስራው ነች። ዛሬ ደጃዝማች ወንደሰን በተለመደው ቦታው የለም። ደጃዝማች ወንደሰን ያባቱን ግማሹን ያህል ጦር እየመራ በበጅሮን ድለት ይበሉት አጅቦ ያንድ ቀን መንገድ ያህል ርቆና ቀድሞ ወደፊት ሄዷል። ክራስ ካሳና ካጀባቸው የክብር ዘባቸው ጦር ኋላ የንጉሰ ነገስቱ አማካሪ ቀኛዝማች ደህኔ ይሄዳል። እኛም ከዚሁ ቀኛዝማች ጋር ተቀላቅለን ከጎኑ መሄድ ጀመርን። እንዲህ ከቀኛዝማች ደህኔ ጋር ስንሄድ ሶስተኛው የራስ ጋሳ የግላሽከር በጀርባው አንዲት ከፍ ያለች ተጣጣፊ ወንበር ተሸክሞ በሁለቱ አሽከር ጓደኞቹ ላይ ለመድረስ ሲሮጥ ተጣጣፊዋ ወንበር ላይ በወርቅ ቀለም በተቀባች አንዲት ብረት ላይ Made in Czechoslovakia በቼኮስሎቫኪያ የተሰራ ይላል። ይገርማል። የቼኮስሎቫኪያ ምርት በገጠሪቱ ኢትዮጵያ ማየት ምን ያህል ያስገርማል። ከኛ በኋላ አብዛኛው ሹማምንት አስቂኙን ጥቁር ሹሏን በርኖስ ደርቦ ሲሄድ ያለባበሳቸው በአውሮፓ በመካከለኛው ዘመን ጊዜ የነበሩትን ዘራፊ ሽፍቶችን አስመስሏቸዋል። እንዲህ በዚህ መልክ ስንጓዝ ከአዲስ አበባ ጋር ረዘም ላለ ጊዜ ግንኙነት አልነበረንም እና እነሆ ዛሬ የእኛ ስልከኞች ገመዶቻቸውን ዘርግተው ግንኙነት ከአዲስ አበባ ጋር ለማድረግ እየሞከሩ ነው። መላው ዓለም ስለዚህ ጦርነት ምን እያለ እንደሆነ ምንም የምናውቀው ነገር የለም። ጣሊያኖች እንኳን የት ደርሰው እንደሆነ እስካሁን የሰማነውም የምናውቀውም ነገር የለም። ምናልባት መቀሌም በእጃቸው ወድቃ ሊሆን ይችላል። ምናልባትም ጣሊያኖች ወደ አምባላጌ ዘልቀውም ሊሆን ይችላል። ብቻ ምንም አናውቅምና ጠቅላላ ተስፋችንን በዚህችው ስልክ ላይ ጥለን በታላቅ ትዕግስት መጠበቅ ጀመርን። የስልክ ግንኙነት ለማግኘት ሁለትም ሶስትም ሰዓት ምናልባትም ከዚያም ጊዜ በላይ ሊፈጅ ይችላል። አንዳንዴ ቀኑን ሙሉ ተሞክሮ ፈጽሞ ላይሳካ ይችላል። ለጊዜው የምናውቀው ነገር ቢኖር የራስ ስዩም መንገሻ ጦር ባድዋ ከሶስት ክፍለ ጦሮች ጋር ተዋግቶ የማይሆን መሆኑን ሲረዳ ወደ ተንቤን ሄዶ የእኛ ጦር እስኪደርስ ድረስ በጫካ መግባቱንና የጣሊያኑ ጦር ያለ ብዙ ችግር በትግራይ መሬት ላይ እየተንሸራሸረ ወደፊት መሄዱን ብቻ ነው። ምዕራፍ 15 የጠላት ጦር ከፊታችን። ቀኑ ጥቅምት 24 ቀን 1928 ዓመተ ምህረት ነው። ጣሊያን የኢትዮጵያን ድንበር ጥሳ ከገባች ድፍን ወር መሆኑ ነው። የራስ ጋሳ ጦር ወደ ሰሜን ገስግሶ ወራሪውን የጣሊያን ጦር ወደ መሃል ሀገር ዘልቆ እንዳይገባ ተዋግቶ ማቆም አለበት። ከመጀመሪያው ወደ መሃል ሀገር ከሚገሰግሰው የጣሊያን ብርጌድ ወይም ክፍለ ጦር የሚለዩን የተወሰኑ ተራራዎችና ብዙ ሰርጥ የሚበዛባቸው አስቸጋሪዎቹ የቆላማው ቀበሌ መንገዶች ብቻ ናቸው። ላማታ ራስ የሬዲዮ ኦፕሬተሮችን አስጠርተው ከንጉሰ ነገስቱ ጋር ያገናኙአቸው ዘንድ አዘዙ። የሬዲዮ ግንኙነት ምን ያህል አደገኛ እንደሆነና በቀላሉ ሊያጋልጠን እንደሚችል በወተውትም ራስ ካሳ ሳቅ ብለውና ተከሻይን ቸብቸብ እያደረጉ አይዞፍ እኔና እሳቸው የምስጢር ቃል አለን ተረነጋግረንበታል ከንጉሴና ተኔ በቀር ማንንም አያውቀውም አሉኝ። በኋላ ላይ እንደታየው እውነት ነበረኝ። ራሱ ማርሻል ባዶሊዮ ብዙ ጊዜ ከንጉሰ ነገስቱ የሚተላለፉ ወታደራዊ አማራሮች በሰሜን ካለው የኢትዮጵያ ከፍተኛ የጦር መሪዎች ሳይደርስ እጁ ይገባ እንደነበር አምኖ ተናግሯል። ኢጣሊያን የሬዲዮ ኦፕሬተሮች ከንጉሱ የሚተላለፉና ለኛ ቀልጣፋ ኦፕሬተሮች እንኳን ለፍቺ ጊዜ የሚወስዱ መመሪያዎችን ያላንዳች ቁልፍ በቀላሉ ይፈቱ እንደነበር በኋላ ላይ አይተናል። እዚህ ሁሉ ሌላ የኛ ኋላ ቀርና ደካማ ሬዲዮ ልትስበው የማትችለውን የሬዲዮ ትዕዛዝ በቀላሉ ስበው እጃቸው ያስገቡ ነበር። አዎ እቺ መከረኛ የማትረባ ሬዲዮ አንድ ቀን የሰፈረበትን ቦታ አጋልጣ ለጠላት እንደምትሰጠን የነበረኝ ፍራቻ ትክክል ነበር። አንድ ቀን ማለዳ ራስ ካሳ ከጥቂት ወታደሮች ጋር በቅርብ ወዳለች አንዲት ጥንታዊት ቤተክርስቲያን እንደሄዱ እኔም በድንኳን የተቀመጨ በቁራጭ መስታወት ፊቴን እያየው ጥሜን ለመላጨት ስታገል አንድ አሽከር ከድንኳኔ በራፍ ተገትሮ ጣሊያኖች መጡ ጣሊያኖች መጡ ቶሎ ቶሎ ጌታዬ እያለ ይዘላብት ጀመር። አሽከሩ በጣም ተረብሿል። ጣሊያኖች ከኛ ቢያንስ 200 ኪሎ ሜትር ርቀው እንዳሉ በተሰባበረ አማርኛ ላስረዳው ስሞክር ለኔ መናገሩ አጉል ድካም መስሎ ስለተሰማው ጣሊያኖች መጡ ጣሊያኖች መጡ እያለ በየድንኳኖች በራፍ ጮኸቱን ለቀቀው። ሁኔታው አስገርሞኝ ከድንኳኑ ሲወጣ የሚያጉረመርም የአውሮፕላን ድምጽ ሰማውና የጦር ሜዳ መነጽሬን አስተካክዬ ሰማዩን ቃኘው። አዎ ባለ ሶስቱ ሞተር ትልልቆቹ የጣሊያን አውሮፕላኖች ነበሩ። በግምት 2000 ሜትር ከፍታ ላይ ተንሳፈው ወደኛ ይበሩ ነበር። የኔ ተንቀሳቃሽ ድንኳን ሁሌም የምትቆመው ከራስ ትላልቅ ድንኳኖች ጎን ስለሆነ ለጀማሪ አውሮፕላን አብራሪም ቢሆን በቀላሉ ኢላማ ውስጥ የምትገባ ነበረች እና የቃ ንብረት ለማሸሽ ቀርቶ የገዛ ነፍሴን ለማዳን መሸሸጊያ ቢጤ እንኳን ለመፈለግ ዘግይቶ ነበር። በርካታ ወታደሮች ጠመንጃቸውን እየፈላለጉ ድንጋይ ተንተርሰው ለተኩስ ተዘጋጅተዋል። በርከት ያሉ ሴቶችና ሕፃናት በመረበሽ ከወዲያ ወዲህ ነፍስ አውጪኝ ይሮጣሉ። አውሮፕላኖቹ በሰፈራችን አናት ላይ ሲያንዣብቡ ሰፈራችን ቀውጢ ሆነች። ተራራውን ታቅፎ የመሸገው ጦራችን በእነዚህ የሰይጣን ቆርቆሮዎች ላይ የጥይት ናዳውን በከንቱ አርከፈከፈው። አብዛኛው ወታደር አውሮፕላን ሲያይ የመጀመሪያው ጊዜ በመሆኑ ጎበዝ ተኳሽነቱን አገር ምድሩ የመሰከረለት ጀግና እንደምን ይችን ቆርቆሮ ሊስት እንደቻለ እያሰበ ይገረማል። ብቻ ከአሮጌ ጠመንጃዎች አፍ ቡልቅ እያለች የምትወጣው የባሮድ ጭስ ለጣሊያን ልምድ ያላቸው አብራሪዎች የጦራችንን አሰፋፈር አጋልጣ ሰጠች። አውሮፕላኖቹ ሰፈራችንን ቃኝተው ሲያልፉን ያላዩ መስሎን ለጊዜው ተደሰት። ግን ብዙም ሳይቆዩ የሸንጌን ሐይቅ ዞረው በጦር ሰፈራችን አናት ላይ ዝቅ ብለው ሲበሩ እንዳገኙን ተረዳን። ከአሁን በኋላ ጥንቁቆችና ለጣሊያን አውሮፕላኖች የቦምብ ውርጅብኝ ዝግጁ መሆን እንዳለብን ሁላችንም ተረዳን። ራስ ካሳ ከቤተ ክርስቲያን እንደተመለሱ በአስቸኳይ ሽማምንቱን ለምክር ጠርተው ከመከሩ በኋላ በተቻለ ፍጥነት ከጣሊያኖች የቦምብ ውርጅብኝ መከላከያ ምሽግ እንዲቆፈር ለሽማምንቱ ትዕዛዝ ሰጡ። ሐሳቡ በጣም ጥሩና ጠቃሚ ነበር። ግን በኢትዮጵያ ምድር ተግባራዊ ማድረግ አስቸጋሪና ፈጽሞ የማይቻል ነገር ነበር። እንኳን ተራው የገበሬ ወታደር ይቀርና አሉ ከሚባሉት ታላላቅ ሹማምንት እንኳ ያ እንዲቆፈር የታዘዘው በጣሊያኖች አውሮፕላን የቦምብ ውርጅብኝ መከላከያ ወይም መሸሸጊያ ምሽግ ምን እንደሚመስልና እንዴትስ መቆፈር እንዳለበት የሚያውቅ አንድም ሰው አልነበረም። እንደዚህም ሆኖ አሁን ከሰባ ሺህ ከሚበልጠው የራስ ካሳ ሰራዊት ውስጥ አንድ ከጥቂት ወራት በፊት በአዲስ አበባ በእንግሊዝ ኤምባሲ ግቢ ውስጥ ከአውሮፕላን ቦምብ መከላከያ ምሽግ ሲቆፈር ያየ ወታደር ተገኘ። ትልቁና ዋናው ችግር ግን ኢትዮጵያውያን የጉልበት ሥራ ከበሽታ በላይ አጥብቀው የሚጠሉ መሆናቸው ነበር። ራስካሳ በዚህ በእንግሊዞች ኤምባሲ ምሽግ ሲቆፈር ባየ ወታደር ተቆጣጣሪነት ምሽጉን እንዲቆፈር ሁሉም ሹሞች የምሽጉን አቋፋፈር ቆመው እንዲያዩና እንዲያጠኑ ካዘዙ በኋላ ሙሉ ኃላፊነቱንም ለቀኛዝማች አበበ አሳልፈው ሰጡ። ምስኪን ቀኛዝማች አበበ ቀኑን ሙሉ ከድንኳን ወደ ድንኳን እየሮጠ ሹማምንቱን የምሽጉን አቋፋፈር እንዲመለከቱ ሲማጸን ዋለ። ቀኛዝማች አበበ እንዲህ ቀኑን ሙሉ ሲሮጥ የዋለበት ልመና ውጤት አሳዛኝ ነበር። ሰባሽው ጦር ውስጥ ሊቆፈር ወደ ታሰበው ምሽግ ቦታ ብቅ ያሉት ጥቂት ሹሞች ብቻ ነበሩ። ቀሩት ሹሞች ራስካሳ እኛን ለማዘዝ ምንም መብት የለውም ብለው እንዲሁ በየድንኳናቸው ወሬያቸውን ሲሰልቁ ዋሉ። ብዙም ሳይቆይ ሌላ ሁለተኛ ችግር ተፈጠረ። ያም ችግር ምሽጉን ማን ነው የሚቆፍረው? እንደገና ምሽጉን ቆፋሪ ሰው ሲፈልጉ ቆይተው በመጨረሻ ላይ አንድ የተገዛ ባሪያ አገኙና ይዘውት መጡ። እንግዲህ ከአውሮፕላን ቦምብ ውርጅብኝ መከላከያ ወይም መደበቂያ ምሽግ በአንድ ባሪያ ጉልበት መቆፈር አለበት ማለት ነው። አንድ ሰው ብቻውን ምሽጉን ሲቆፍር ሌሎቹ ቆመው እያዩ ይስቁ ነበር። ትልቁ ኃላፊነት የተሰጠው ቀኛዝማች አበበም ቢሆን ችግሩ ይህን ያህል ያስጨነቀው አይመስልም። እሱም ከመሰል ጓደኞቹ ጋር ቆሞ እያወራ ይስቅ ነበር። እንደማየው ይህ ምስኪን ሰው ይህን ምሽግ በሳምንትም ቆፍሮ አይጨርስም። ለምን ሌሎች ወታደሮች በቁፋሮ አይረዱትም? ይሄ ቁፋሮ ለአንድ ሰው አድካሚና ረጅም ጊዜ ይወስዳል እኮ ስል ቀኛዝማች አበበን ጠየቅኩት። ሌሎች ቀኛዝማች በመገረም እያየኝ እዚህ ማን አለ ብለው ነው ጌታው አለኝ በግልጽነት። ወዲያው በአካባቢው ዝም ብለው ወሬ ወደሚሰልቁት ወታደሮች ጣቴን ቀስሬ ሳሳየው ቀኛዝማች አበበ አሁን ኮስተር ብሎ ጌታው እነዚህ እኮ ወታደሮች ናቸው፣ አንዳቸውም ዶማና ካፋሽ ብለው አያነሱ አለኝ። ቀኛዝማች አበበ እውነቱን ነበር። በኋላ ላይ እንደተረዳሁት የኢትዮጵያ ወታደር ምንም እንኳ ለራሱ ደህንነት ቢሆንም ራሱን ዝቅ አድርጎ ጉድጓድ ቆፍሮ አይደበቅም። መደበቅ ማለት ፈሪና ወራዳ ማለት ነው፣ ቢያንስ ለገበሬው ወታደር። በጠቅላላው የጦርነት ጊዜ የራስ ካሳ ሰራዊት አንድም ከአውሮፕላን ቦምቦች መከላከያ ምሽግ ቆፍሮ አያውቅም። በሰፊው የተወራለትና በአውሮፓ በሚታተሙ ጋዜጦች ተጋኖ የተነገረለት የመቅደላው ምሽግ ምናልባት ታላቁ የጦር መሪ ዳግማዊ ቴዎድሮስ ከእንግሊዞች ጦር ለመከላከል የገነባው ቅርስ ካልሆነ በስተቀር የራስ ካሳ ጦር አንድም ምሽግ ለመገንባት አልሞከረም። ማምሻው ላይ ወደዚያች በአንድ ሰው ወደምትቆፈር ምሽግ ብሄድ የምሽጓ ብቸኛ ቆፋሪ በስራው ላይ አልነበረም። በሁለተኛው ቀን ያ ሰው ወደ ምሽግ ቁፈራ ስራው ብቅ ሳይል ቀረ። ምሽጉም እንደተጀመረ ሳያልቅ በዚያው ቀረ። በሚቀጥለው ቀን ገና ጎህ ሳይቀድ አቶ ተሰማ ቀሰቀሱኝ። ምነው አቶ ተሰማ እንዲህ በማለዳ ብላቸው፣ የለም ይነሱ፣ ቶሎ ይበሉ ጌታ ይነሱ። አቶ ተሰማ መወትወታቸውን ቀጠሉ። እንደ ነገሩ ቀልጠፍ ብዬ ለባበስኩና ጠመንጃዬን አንግቼ አይኔን እያሻሸው ከድንኳኔ ወጣሁ። ሁለቱ የራስ ትልልቅ ድንኳኖች ያለ ወትሯቸው ያለ ዘብ ተገትረዋል። በሚቀጥለው ቀን ገና ጎህ ሳይቀድ አቶ ተሰማ ቀሰቀሱኝ። ምነው አቶ ተሰማ እንዲህ በማለዳ ብላቸው፣ የለም ይነሱ፣ ቶሎ ይበሉ ጌታ ይነሱ። አቶ ተሰማ መወትወታቸውን ቀጠሉ። እንደ ነገሩ ቀልጠፍ ብዬ ለባበስኩና ጠመንጃዬን አንግቼ አይኔን እያሻሸው ከድንኳኔ ወጣሁ። ሁለቱ የራስ ትልልቅ ድንኳኖች ያለ ወትሯቸው ያለ ዘብ ተገትረዋል። ያ ብቻ ሳይሆን ሰፈሩ ጭር ማለቱ አስገርሞኝ ወደ አቶ ተሰማ ስዞር አቶ ተሰማ ያንን ድንግርተኛ ሳቃቸውን እየሳቁ አዩ ጌታው፣ የእኛ ራስ በጣም ብልህ ናቸው አሉና አሁንም እየሳቁ በመቀጠል ራስ ትናንት ማታ ለወታደሮቻቸው በሌሊት ሰፈር ለቀው በተራራው ጫካ ውስጥ እንዲመሽጉና አንዳንድ የጦር ሽሞች ድንኳኖቻቸውንም እንዳለ እንዲተቡ ማዘዛቸውን አጫወቱኝ። በመቀጠልም አየህ የኛን ራስ በልጣት እንግዲህ እነዚያ የጣሊያኖች የሰይጣን ቆርቆሮች የራስን ትላልቅ ድንኳኖች ተሩቅ አይተው መጥተው አገኘን ብለው ለመደብደብ ዝቅ ሲሉ እኛ ተላይ ከተራራው ሆነን ቁልቁል አናት አናታቸውን እንላቸውና ብለው ሳይጨርሱ አሁንም ሳቃቸውን ለቀቁት። ትንሽ ሳቃቸውን ገታ አድርገው አየህ የራስን ብልጠት ግድ የለም ጌታው ዛሬማ አንድ ሶስቱን ባፍጤማቸው ነው የምንደፋቸው አሉኝ። አሁንም የደስታ ሳቅ እየሳቁ አቶ ተሰማ ጣሊያኖች ነገ እስኪመጡ ቁምጣ ይገዛልሃል እንደተባለ ህፃን ክፉኛ ጓጉተዋል። እኔም የራስ የጦር ስልት ገብቶኝ ተራራውን ታቅፌ መትረየሴን ጠምጄ ጣሊያኖችን እጠብቅ ገባው። ታዲያ እንዲህ ገደል አቅፈን ድንጋይ ተንተርሰን ቀኑን ሙሉ ጣሊያኖችን በሰማይ ብንጠብቅም ወሬ የሰሙ ይመስል ብቅም ሳይሉ ቀሩ። የራስ ካሳም የጦር ስልት ሳይሞከርና በተግባር ሳይፈተን ቀረ። በዚህ በጣም የተናደደ አንድ የገበሬ ወታደር ይሄ ፈሳም ወንድ ከሆነ ዛሬ አይመጣም ነበር። ቆይኔ ሰውየው እንዲህ እንዳላገጡብን መቼም አይቀሩ እያለ በንዴት ሲተፈሰለው። በሁለተኛው ቀን የቀሩትን ድንኳኖች ነቃቅለን ጉዞ ጀመርን። በአብዛኛው የራስ ጦር የተራራውን ምዕራባዊ ክፍል ወገብ እየታከከ ሲሄድ ጥቂቶች የራስን ጀርባ እንዲጠብቁ ተብሎ የተራራውን ምስራቃዊ ወገብ ይዘው ይጓዛሉ። እኔም ይህንኑ በስተ ምስራቅ ያለውን መንገድ መረጥኩ። ይሁን እንጂ የአቶ ተሰማ ወታደሮች የመረጥነው መንገድ አደገኛ ነው ብለው ይሁን ብቻ እምቢ አሉ። ከብዙ የአቶ ተሰማ ውትወታና ተግሳጽ በኋላ ወታደሮቹ ያለ ፍላጎታቸው ተከተሉኝ። የተራራውን ወገብ እያሸን ተጉዘን ከአንዲት ሜዳማ ቦታ ደረስ። ከሜዳማዋ በስተ ምስራቅ በኩል ጭልጥ ያለ ገደል አለ። ገደሉን ወደ ቀኝ ትተን ሜዳ ሜዳውን ትንሽ እንደሄድን ከቁጥቋጦዎች ውስጥ ማነህ ቁም ቁም ብያለሁ የሚል አስደንጋጭ ድምፅ ሰምተን ቆም። ከቁጥቋጦዎች ውስጥ ብዙ አፈሙዞች አነጣጥረውብናል። እኛንን አተኩሱ እኛንን አቶ ተሰማ ብዙ ወተወቱ። ወታደሮቹ አቶ ተሰማን ሲያዩ አፈሙዛቸውን ወደ መሬት መልሰው አሳለፉን። ጥቂት እንደተጓዝ ከአንዲት አነስ ካለች ቋጥኝ ስር በርከት ያሉ ሹሞች ዙሪያ ተቀምጠው ሲያወጉና ሲመክሩ አገኘናቸውና ወደ ሹሞቹ ስንጠጋ አንድ በጣም ሸምገል ያሉ ጸጉራቸው የተነደፈ ጥጥ የመሰለ አንድ አይናማ ሰው ተነስተው እዚህ ምን ትሰራላችሁ አሉን። አዎ እኒህ አንድ አይናማ አዛውንት ደጃዝማች አስፋው ናቸው። ደጃዝማች አስፋው እነሆ ላለፉት 40 ዓመታት ዓለምን በአንድ አይናቸው ነው የሚያዩት። ሁለተኛውን አይናቸውን በታላቁና ገናናው የአድዋ ድል ከምዬ ምኒልክ ጋር ሲዋጉ ጥለውታል። ደጃዝማች አስፋው ያኔ ከምዬ ምኒልክ ጋር በዘመቱ ጊዜ አንድ የጣሊያን መኮንን በፈረስ ሆኖ የተኮሳት ጥይት አይናቸውን ብታፈሰውም ያ ሳይበግራቸው ዘለው በጎራዴ የዛን ጣሊያን አንገት ቀልተውታል። ደጃዝማች ከዚያ ቀን ጀምሮ አንድ አይናቸው ለዘላለሙ ብትጨልምም ዛሬም በዛ በአንድ አይናቸው በዚያ ጎራዴ በዚያችሁ መንገድ ከተመሳሳይ ጠላት ጋር ለመግጠም እነሆ ጦራቸውን ይዘው ራስ ካሳን ተከትለው እዚህ ደርሰዋል። ዳግም የፋሽስቱን ጦር ድል መጥተው የአገራቸውን ድንበር ለማስከበር ሽምግልና የተጫጫነውን ወገባቸውን በዝናር ጥፍር አድርገው አስረው ቆመዋል። እዚህ ምን ትሰራላችሁ? ተመልሳችሁ አሁኑኑ ከዋናው የራስ ካሳ ጦር ጋር ተቀላቀሉ፣ ባይሆን ጥቂት ወታደሮች እጨምርላችኋለሁ። በሉ ሂዱ አሉ ፍጹም አባትነት በተሞላበት ቃል። ምንም ችግር የለም ደጃዝማች፣ ከእርሶ ጋር እንቆያለን አልኳቸው። እግዚአብሔር ምስክሬ ነው በፍጹም አይቻልም አሉኝ። አሁን አምረው ቀጥለው ስማይ ልጄ አሉና በቀኝ እጃቸው ማዶ ወደ ተራራው ጥግ እያሳዩኝ፣ ታያለህ እነዚያን አረመኔ ራያዎች፣ ይኸው ሳምንታቸው ቂጥቂጣችንን ሲከተሉን። እነዚህ አረመኔ ራያዎች ብዙ ናቸው፣ ጣሊያኖችን መሳሪያና ጥይቶች ስለላኩላቸው አጉል ሰዓት ተበቀው ሊወጉን ነውና እባክ ልጄ በጊዜ ተዋናው ጦር ተቀላቀል አሉኝ። ደጃዝማች አስፋው ለራሳቸው ሳይፈሩ ለኔ እንዳባት በመጨነቃቸው ፍጹም ልቤን ነኩት። እንደወላጅ አባቴ ወደድኳቸው። ቢሆንም ወደኋላ የመመለሱን ሐሳብ ሳልቀበላቸው ቀርቼ እሳቸው ማምረሬንም አይተው ዝም ስላሉኝ ለትንሽ ጊዜም ቢሆን አብሬያቸው ተቀመጥኩ። እንዲህ ከሹሞች ጋር ዙሪያ ገጥመን እየተጫወትንና ራያዎችን እየጠበቅን ብንቆይም ራያዎችም ደፍረው ባለመምጣታቸው ደጃዝማች ጦራቸውን ወደፊት በማለታቸው የራስ ካሳን ጦር ከጎን ሽፋን እየሰጠን ጉዞ ቀጠል። በሁለት ትላልቅ ገደሎች መካከል ካለ አንድ ረባዳ ቦታ አዳራችንን ልናደርግ ወስነን ድንኳን ጥለን ለመተኛት ብንሞክርም እንቅልፍም ቢያለኝ ሌሊቱን ሙሉ ይዘንባል። ከፍ ከፍ ያሉ የዝናብ ጠብታዎች የድንኳኔን ጣሪያ እንደ ከበሮ ሲደልቁት አድረው ገና ጨለማው እንኳ ሳይለቅ ሸለብ ካልኩበት የሰመመን እንቅልፍ ቀሰቀሱኝ። ቁርስ እንኳ ሳናደርግ ፈረሶቻችን ተጭነው ስለነበር ጉዞ ጀመር። ከዋናው ጦራችን ጋር ገና ከመቀላቀሌ አንድ የራስ ካሳ አሽከር ራስ ካሳ እንዳስጠሩኝና ክፉኛ እንደተቆጡም መልእክተኛው ነገረኝ። በራስ ካሳ ፊት እንደቀረብኩም ራስ ሊቀጥሙኝ ስለሚችሉ አደጋዎች ብዙ ብዙ ካሉኝ በኋላ ሁለተኛ ከዋናው ጦር ብዙ ርቀን እንዳንሄድና ያለነው በራያዎች መሬት ላይ በመሆኑ ሁኔታው ምን ያህል አደገኛ እንደሆነ አጥብቀው ነግረው አሰናበቱኝ። እንግዲህ ከዚህ ከተጋለጠ መሬት ለመውጣትና በተቻለ ፍጥነት ርቆ ለመሄድ ፈረሶችን ቸንን ገባን። ቀኑን ሙሉ ሜዳማ በሆነው በራያዎች ምድር ከላይ ከሰማይ የጣሊያን የሰይጣን ቆርቆሮችን ከኋላ አረመኔ የራያ ጦረኞችን አዝለን ስንጓዝ ውለን ከሁለት ተራራ ከሚመስሉ ጉብታዎች ላይ ደረስ። በሁለቱ ትንንሽ ተራራዎች መካከል በቁልቋል የታጠሩ ብዙ ብዙ ክብ የሳር ጎጆ ቤቶች ይታያሉ። አዎ ያ የሳር ጎጆ የበዛበት ከተማ ማይጨው ናት። አሁንም ያለማቋረጥ ይዘንባል። ወደ ማይጨው ስናመራ በርካታ ወተት የመሰለ ነጭ ሸማ የለበሱ ገበሬዎች በእልልታ ተቀበሉን። አብዛኛው ገበሬ ታጥቋል። ሴቶችና ሕፃናት ውሃ፣ ጠላ ብቻ በእጃቸው ያለውን በመንገድ ላይ ላለው ጦር ያድላሉ። እኔም አንድ ከፍ ያለ ቅል ሙሉ ቆንጆ ቀዝቃዛ ጠላ ደርሶኛል። እነዚህ የትግሬ የገበሬ ወታደሮች ጌታቸው ደጃዝማች ኃይለሥላሴ ጉግሳ ሜዳ ላይ በትኗቸው አገርንና ሕዝቡን ከርቶ ለጣሊያን ገብሮ ኤርትራ ቢገባም በዚህ ሳይበገሩ አዲስ ሹም መርጠው ሹማቸው በራስ ካሳ ተንቀሳቃሽ ዙፋን ፊት እስከ መሬት አጎንብዞ ሰግዶ ከራስ ጦር ጋር የጠላትን ጦር ይዋጋ ዘንድ እንዲፈቀድለት ጠየቀ። ራስ ካሳም ከወደቀበት እንዲነሳ አዘው እንደ ልጃቸው አቅፈው ስለ ሳሙት በዚያ የገበሬ የትግሬ ወታደር ውዷን ጥይቱን በደስታ ወደ ሰማይ አንጣጣት። እነዚህ የትግሬ የገበሬ ወታደሮች ጌታቸው ደጃዝማች ኃይለሥላሴ ጉግሳ ሜዳ ላይ በትኗቸው አገርና ሕዝቡን ከርቶ ለጣሊያን ገብሮ ኤርትራ ቢገባም በዚህ ሳይበገሩ አዲስ ሹም መርጠው ሹማቸው በራስ ካሳ ተንቀሳቃሽ ዙፋን ፊት እስከ መሬት አጎንብሶ ሰግዶ ከራስ ጦር ጋር የጠላትን ጦር ይዋጋ ዘንድ እንዲፈቀድለት ጠየቀ። ራስ ካሳም ከወደቀበት እንዲነሳ አዘው እንደ ልጃቸው አቅፈው ስለ ሳሙት በዚያ የነበረ የትግሬ ወታደር ውዷን ጥይቱን በደስታ ወደ ሰማይ አንጣጣት። ዛሬ በጣም እድለኞች ነን። እግዜሩ በዳመናና በጉም የጣሊያኖችን እይታ ሸፈነልን። ራያና አዘቦችም እንደ ተራበ የቀበሮ መንጋ እያደፈጡ ቢከተሉንም ደፍረው ሳይነኩን ማይጨው በሰላም ገባን። ወደ አምባላጌ ተራራ ጫፍ ለመድረስ ገና ሁለት የተራራውን ወገቦች መውጣት አለብን። የመጀመሪያውን 2910 ሜትር ከፍታ ያላትን አነስ ያለች ተራራ በሁለተኛው ቀን ማለዳ ወጣናት። የአያ ቀበሌ ነች። አያ ቀበሌ ስንደርስ ራስ ካሳ ለአሽከሮቻቸው ምልክት ሲሰጡ ፈረሶችን አቁመው የራስን ተንቀሳቃሽ ዙፋን በአበባ ምንጣፍ ላይ ሲዘረጉ ራስካሳ ከፈረሳቸው ላይ ወርደው በዙፋናቸው ላይ ተቀምጠው አካባቢውን መቃኘት ጀመሩ። ሹማምንቱም ከራስ ራቅ ብለው ባገኙት ቦታ ሁሉ ጓዛቸውን እያወረዱ ማረፍ ጀመሩ። ዛሬ አዳራችን ባያ ቀበሌ ነው። ይሄ አስደሳች ተራራ እንዲሁ ሲያዩት በእጅ የሚነኩት ቢመስልም በተራራውና በእኛ መካከል ትልቁ የአይባ ሸለቆ ተዘርግቷል። በጦር ሜዳ መነጽሬ አካባቢውን እያየው ሳደንቅ በሐሳብና በትዝታ ወደ መጀመሪያው የሰሜን ኢትዮጵያ ጉብኝቴ ተመለስኩ። አሁን ከቆንኩበት ቦታ ትይዩ ማዶ ላይ አንድ መንደር መኖር አለባት። አዎ ትታየኛለች፣ ዛሬም እዛው ቦታ ላይ ነች። በዚህ መንደር አንድ ቀጥቃጭ አለ። ከዛሬ 6 ዓመት በፊት በዚህ ቀጥቃጭ ቤት አድሬያለሁ። አዎ ያቺ ቀጥቃጭ ቆጆ ዛሬም አለች። ያቺን ጎጆ እንዲህ እያየሁ በትዝታ ባህር ውስጥ እንደተዘፈቅ ተደጋግመው የተተኮሱ ጥይቶች ቀሰቀሱኝ። ከመንደሯ መሃል ጥቂት ወታደሮች ወደ ጦር ሰፈራችን ሲሮጡ መንደርተኞቹ ወታደሮቹን እያባረሩ ይተኩሳሉ። ራስካሳ ከዙፋናቸው ሳይነሱ ከአሽከራቸው የጦር ሜዳ መነጽራቸውን ተቀብለው ተኩስ ወደ ተከፈተበት ቦታ ሲያዩ ቆይተው ቀኛዝማች አበበን አስጠሩ። ቀኛዝማች አበበም በነጠራቸው ጫፍ አፋቸውን ሸፍነው ወደ ራስካሳ ጎንበስ ብለው ራስካሳ የሰጧቸውን ትዕዛዝ ተቀብለው ወደ ወታደሮቻቸው ከመመለሳቸው በርካታ ወታደሮች ጠመንጃቸውን እያቀባበሉ ቁልቁል ሮጡ። ከሁለት ሰዓት በኋላ ቀኛዝማች አበበ ጥቂት የፊጥኝ የታሰሩ ወታደሮችና የቀበሌዋን ነዋሪዎች በሙሉ እየነዱ መጥተው ከራስካሳ ዙፋን ፊት ቆሙ። ችሎቱ ብዙም ጊዜ አልፈጀም። ቀበሌዋን ለመዝረፍ የወረዱት ወታደሮች የሰሩትንና የዘረፉትን ነገር በሙሉ ስላመኑ እያንዳንዱ 10 ጊዜ በጉማሬ አለንጋ እንዲገረፍ፣ በወታደሮቹ ላይ የተኮሱት የቀበሌዋ ነዋሪዎች ደግሞ 15 ጊዜ እንዲገረፉ ተፈረደባቸው። መንደርተኛ ተኳሾቹን ለይቶ ማወቅ ከባድ አልነበረም። ቀኛዝማች አበበ የመንደርተኞቹን ጠመንጃ ከእያንዳንዳቸው እጅ እየተቀበለ አፈሙዙን ያሸታል። በባሩድ ሽታ ተኳሾቹን ያለ ብዙ ችግር ለይቶ ካበቃ በኋላ ረጅሙና ጠብደሉ የራስካሳ ባለጉማሬ አሽከር አሳልፎ ሰጣቸው። ወታደሮች ተቀጪውን ሰው ከፊት ሁለቱንም እጆቹን በረጅም ጠፍር ጥብቅ አድርገው አሰሩት። ከኋላም ተቀጪው ሁለት እግሩን ስለታሰረና ወታደሮች እንዳይንቀሳቀስ ወጥረው ስለያዙት ተቀጪው በሆዱ እንደተኛ የተፈረደበትን ቅጣት እንዳንበሳ እያጓራና ከመሬት ወደ ሰማይ እየነጠረ ተቀበላት። ቀኛዝማች አበበ ከቆሙበት ቦታ ንቅንቅ ሳይሉ እየተወናጨፈ የተቀጪውን ጀርባ የሚገሸልጠውን የዚያን ግዙፍ ሰው የጉማሬ አለንጋ ምት ይቆጥራሉ። ቅጣቱን የተቀበለውን ሰው ቤተሰቡ ወይም ጓደኞቹ ወስደው በደም የተጨማለቀውን ጀርባውን ጠርገው ያስታምሙታል። ቤተሰብም ሆነ ጓደኛ የሌለው ተቀጪ በተገረፈበት ቦታ እንደተኛ ይቀራል። ማንም ምንም አያደርግለትም። እንዲህ ተገራፊዎችን እዝን ብዬ ሳይ በጣም ጥቂቶች ናቸው 50 አለንጋ የሚችሉት አሉኝ አቶ ተሰማ።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሾ